ይሄ ትምህርት ዋናው ትኩረቱ ጌታ ያዳናቸው በቤተ ክርስቲያን ውስጥ ከዳኑ በኋላ ፍሬያማ የሆነ አገልግሎትን ውጤታማ የሆነ አገልግሎትን ለቤተ ክርስቲያን ግንባታ ለወንጌል ስርጭት እና የሚሆን አገልግሎት አቅጣጫ ላይ እንዲሰማሩ ለማድረግ ነው አላማው። እግዚአብሔር ይመስገን። እና የደቀ መዝሙርን ህይወት ከቤተ ክርስቲያን ጋራ እና ከወንጌል ስርጭት ጋራ ተቀናይቶ ለማሳየት ነው። ከቤተ ክርስቲያን እድገትና ከወንጌል ስርጭት ጋራ የተቀናጀ መልክ ያለው እንደማሳየት ነው። እግዚአብሔር የተመሰገነ ይሁን። በእግዚአብሔር ቤት ውስጥ ሰዎች እንደ ክርስቲያን እንደ ዳነ ሰው የክርስቶስ ብልቶች ሆነው በክርስቶስ አካል ውስጥ መኖር ካልቻሉ የእግዚአብሔርን ሐሳብ በትክክል ማገልገል አይችሉም የሚል እምነት ነው በበኩሌ ያለኝና ስለዚህ በእግዚአብሔር ቤት ውስጥ በክርስቶስ አካል ውስጥ እንደ ደቀ መዝሙር እንዴት ነው የምንኖረው? እና የደቀ መዝሙር ህይወት በቤተ ክርስቲያን ስንኖር ደግሞ እግዚአብሔር ደግሞ በህይወታችን ባለንበት አካባቢ በአለም ዙሪያ ለወንጌል ስርጭት ደግሞ መሳሪያ አድርጎ ይጠቀምብናል። እግዚአብሔር ይመስገን። ትምህርታችን እንግዲህ ዛሬ ተጀምሯል። እግዚአብሔር ደግሞ እንዲባርክልን መልካም ፈቃዱንና ሐሳቡን ሁሉ እንዲገልጥልን እንጸልያለን። ጌታ የተመሰገነ ይሁን። ሉል እግዚአብሔር እጅግ አድርገን እናመሰግናለን። አምላካችን በዚህ በሰማነው ሐዘንና ጌታ ሆይ አሰቃቂ ጌታ ሆይ ግፍ ሁላችን አዝነናል። ልጆቻቸው የሞቱባቸው ቤተሰቦች ከሁላችን ይልቅ እንዴት ያዝኑ። ጌታ ሆይ አንተ የመጽናናት አምላክ እግዚአብሔር ሆይ ይህንን ታሪክ ይህንን ሁኔታ ለመልካም አድርገህ ልትለውጠው ይቻልሃል። እግዚአብሔር ሆይ ለውጠው። አቤቱ በምድራችን ምህረትህን እንድታበዛ እግዚአብሔር ሆይ መሪዎችን አስተዋዮች እንድታረግ ህዝባችንም ጌታ አምላክ እግዚአብሔር ሆይ አቤቱ በዚህ ነገር የሃይማኖትን እግዚአብሔር ሆይ ክቡርነት እንዲያስተውል ሉል ጌታ ሆይ እነሆ በምድራችን ላይ እግዚአብሔር ሆይ የተሰራጨ ያለውን የጥፋት ስራና ሁኔታ ሁሉ ህዝባችን የሚቋቋምበትን ቤተ ክርስቲያን ይህንን እግዚአብሔር ሆይ የተመለከተች በሰማያዊ ሐሳብ የተደገፈች አገልጋዮች እግዚአብሔር ሆይ በቅዱስ መንፈስ እየታገዙ ህዝባችንን ጌታ ሆይ ወደ ጽድቅ መንገድ የሚመራ አገልግሎትና እግዚአብሔር ሆይ መጎብኘት እንዲሆንልን ለምንሃለን። እግዚአብሔር ሆይ እንደዚሁም በዓለም ዙሪያ እንደነዚህ ወንድሞቻችን በየባህሩ የወደቁ የሚሞቱትን ሁሉ አስባቸው። ቤተሰቦቻቸውን አስብ። እግዚአብሔር ሆይ ዛሬም ሰዎች ከምድራቸው እየተፈናቀሉ እየተንከራተቱ እግዚአብሔር ሆይ ላልመረጡት ላልፈለጉት ነገር አልፈው እየተሰጡ ነው። ጌታ ሆይ በተለይም አሁን በየመንና በሊቢያ ውስጥ ጌታ ሆይ በጭንቀት ያሉትን ሰዎች ተመልከት። አንተ እረኛ የሆንክ የነፍሳቸው ጠበቃ ድረስላቸው። ጩኸታቸውን ሰቆቃቸውን ተመልክተ እጅህን ዘርጋ። ጌታ ሆይ ደግሞም በዚህ ጊዜ በፊት ሆነን ለምናሃለን ይህንን ትምህርት እንድትባርክልን በአንተ መንፈስና በአንተ ሐሳብ ውስጥ ሆነን መማር እንድንችል የእግዚአብሔር ጸጋና የእግዚአብሔር በረከት በዚህ መካከላችን እንዲሆን ጸልያለን። አቤቱ ይህን ጊዜ ሁሉ አንተ ተቆጣጠር በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተመሰገነ ይሁን። ደቀ መዝሙር የሚለውን ቃል ስንመለከት የምናያቸው ሁለት ትልልቅ መሰረታዊ ቃላቶችን ዛሬ ወስደን እንድናይ እፈልጋለሁ። ደቀ መዝሙር የሚለው ቃል በአዲስ ኪዳን ውስጥ ወደ 261 ጊዜ ሲጠቀስ የሚገኘው በብዛት በወንጌላትና በሐዋርያት ሥራ ላይ ብቻ ሆኖ ይታያል። ወንጌላት ከፍተኛ ትኩረት የሰጡበት ሲሆን 10% ያህሉ ብቻ በሐዋርያ ሥራ ውስጥ ይገኛል። 10% ብቻ ነው ከዛ ውስጥ የሚገኘው። እና ይሄ የሚያሳየን ምንድነው? ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ በአብዛኛው የጌታ አገልግሎት ትኩረት የሰጠው ደቀ መዛሙርቱ ላይ እንደሆነና የደቀ መዛሙርቱ ነገር ደጋግሞ መነሳቱ ከጌታ ከኢየሱስ ክርስቶስ ጋር ያሳለፉትን ሁኔታ እንድናተኩር ልብ እንድንል ያደርገናል። በወንጌላት ውስጥ የተጠቀሰው የደቀ መዝሙር ህይወት ምን እንደሚመስል ወደፊት እናየዋለን። መከተል የሚለው ቃል ሁለተኛ ቃል ነው። ደቀ መዝሙር ከሚለው ቃል ጋር በተጓዳኝነት አብሮት የሚሄድ ቃል መከተል የሚል ቃል ነው። ይሄም ቃል ቢሆን በወንጌላት በጠቅላላው 90 ጊዜ ሲጠቀስ 79 ያህሉ የሚገኙት በወንጌላት ውስጥ ነው። እንግዲህ ደቀ መዝሙር ከሚለው ጋራ ሬሾ ብናወጣ ሲመጣጠን ማለት ነው። አንድ ደቀ መዝሙር ጌታ ተከተለኝ ካለው በኋላ ሁሉ ጊዜ ተከተለኝ አይለውም ማለት ነው። ነገር ግን ተከተለኝ የሚለው ቃል በቁጥር ከደቀ መዝሙር ቢያንስም ምን ያህል ትልቅ ቃል እንደሆነ ልብ እንድንል ይረዳናል። ደቀ መዝሙርነት ያለ መከተል ሊሆን እንደማይችል እናያለን። መከተል ሳይኖር ደቀ መዝሙርነት እንደሌለ ነው የምናየው። ለዚህ ነው ብዙ ጊዜ ደጋግሜ እዚህ ስናገር ሰምታችሁ ከሆነ ደቀ መዝሙርነት ስልጠና አይደለም፣ ትምህርት አይደለም፣ የመከተል ህይወትን የሚያሳይ ነገር ነው። ስለዚህ እነዚህን ሁለት ቃላቶች በጣም ትኩረት ሰጥተን ልናያቸው ይገባል። እግዚአብሔር የተመሰገነ ይሁን። እና መከተል የሚለው ቃል በሐዋርያት ሥራ ላይ 6 ጊዜ ሲገኝ በአንደኛ ቆሮንቶስ ውስጥ ላይ 1 ጊዜ ብቻ ይገኛል። እነዚህ ሁለት ቃላቶች በተጓዳኝነት መገለጣቸውን በጣም ልብ ማለት ይጠቅማል የሚል እምነት አለኝ። ደቀ መዝሙር የሚሆን ማን ነው? አንደኛ ማንም ሰው ራሱን ደቀ መዝሙር ሊያደርግ እንደማይችል ነው ከወንጌል የምናየው። ምክንያቱም የጌታ ደቀ መዝሙር የሆኑትን በሙሉ ስንመለከታቸው ጌታ የጠራቸው ብቻ ናቸው። ለጥሪ ምላሽ የሰጡ ሰዎች ብቻ ናቸው ደቀ መዝሙር የሚሆኑት። ኢየሱስም በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አላቸው። ወዲያውም መረባቸውን ትተው ተከተሉት። ከዚያም ጥቂት እልፍ ብሎ የዘብዴዎስን ልጅ ያዕቆብን ወንድሙንም ዮሐንስን ደግሞ በታንኳ ላይ መረባቸውን ሲያበጁ አየ። ወዲያውም ጠራቸው። አባታቸውንም ዘብዴዎስን ከሞያተኞቹ ጋር በታንኳ ላይ ትተው ተከትለውት ሄዱ ይላል። ጥሪ፣ መከተል እና ጌታ ኢየሱስ ክርስቶስ ካልጠራቸው ሊከተሉት አይችሉም። በጣም ብዙ ሰዎች ይከተሉት ነበር። እሱን ወደፊት እናያለን። በማርቆስ ወንጌል ነው ይሄንን የምንመለከተው። እንዲሁም በምዕራፍ 2 ከቁጥር 14 እስከ 15 ላይ ሲያልፍም ይላል በመቅረጫው ተቀምጦ የነበረ የእልፍዮስ ልጅ ሌዊን አየና፣ ታክስ ኮሌክተር ነው፣ ተከተለኝ አለው። ተነስቶም ተከተለው። በቤቱም በማዕድ ተቀምጦ ሳለ ብዙ ቀራጮችና ኃጢአተኞች ከኢየሱስና ከደቀ መዛሙርቱ ጋር ተቀምጠው ብዙ ነበሩ፣ ይከተሉትም ነበር ይላል። ደቀ መዛሙርቱ ከሚከተሉት ሰዎች ተለይተው ይታያሉ። ስለዚህ ጌታ ጠርቷቸው የተከተሉት ናቸው ደቀ መዛሙርት የሚባሉት እንጂ ጌታን የሚከተሉ ሁሉ ምን አረጉም? ደቀ መዛሙርት አይደሉም ማለት ነው። ስለዚህ ደቀ መዝሙርነት ጥሪ ነው፣ በጥሪ የሚሆን ነው። ጌታ ሲጠራቸው ሰዎች የሚሰጡት ምላሽ እንደሆነ ነው የምንመለከተው። ደቀ መዝሙርነት በደቀ መዝሙር አነሳሽነት የሚከናወን ሳይሆን በመምህሩ አማካኝነት የሚሆን ነው እና በግሪክ ህብረተሰብ ውስጥ በአይሁድም ተማሪዎቻቸውን ደቀ መዝሙር አድርገው የመምረጥ አስተማሪዎቹ የራሳቸው ኃላፊነት አላቸው። የጌታ ደቀ መዝሙር ለመሆን የፈለጉና ጌታን እንዲሆኑ የፈለጉና ይህንን እድል የሰጣቸውን ህይወት በምሳሌ እንመልከት። ጌታን በመምህርነቱ ያከበረ እየሮጠ ተንበርክኮ ለጌታ የሰገደለት ባለጠጋ ሰው የዘላለምን ህይወት ለማግኘት በብርቱ የፈለገ ይመስላል። ነገር ግን ጌታ ኢየሱስ ዋጋ የሚያስከፍለውን ደቀ መዝሙርን ህይወት እንዲኖር ሁሉን ትተህ ተከተለኝ ሲለው ፊቱ ጠቆረ ይላል እግዚአብሔር ቃል። እና ይህንን ታሪክ ስንመለከት በማርቆስ ምዕራፍ 10 ላይ እርሱም በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከለትና ቸር መምህር ሆይ የዘላለምን ህይወት ወርስ ዘንድ ምን ላድርግ ብሎ ጠየቀው። ኢየሱስም ስለምን ቸር ትለኛለህ? ካንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዛትን ታውቃለህ። አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አታታል፣ አባትና እናትን አክብር አለው። እርሱም መልሶ መምህር ሆይ ይህን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ። ኢየሱስም ወደ እርሱ ተመልክቶ ወደደውና አንድ ነገር ጎደለ፣ ሂድ ያለህን ሁሉ ሽጠህ ለድሆች ስጥ፣ በሰማይ መዝገብ ታገኛለህ፣ መስቀሉንም ተሸክመህ ና ተከተለኝ አለው። ነገር ግን ስለዚህ ነገር ፊቱ ጠቆረ፣ ብዙ ንብረት ነበረውና እያዘነም ሄደ ይላል። ከዛ በኋላ ታሪኩን ታውቃላችሁ። ባለጠጋ ሰው መንግሥተ ሰማያት ከሚገባ እያለ ሲናገር እናያለን። ጌታችን ኢየሱስ ክርስቶስ ይሄንን ሰው ተከተለኝ ብሎ ሲለው ዋጋ የሚያስከፍለውን የቀደመ መዝሙር ግብዣ ሲሰጠው አልፈለገም። የዘላለምን ሕይወት ግን ማግኘት ይፈልጋል። ስለዚህ ጌታችን ኢየሱስ ክርስቶስ እንደነዚህ ያሉ አይነት ሰዎችን እንዴት ዲል እንደሚያደርግ መልስ እንዴት እንደሚሰጣቸው እናያለን። ወደፊት በዝርዝር እነዚህ ነገሮች እናያለን። ሶስት ሰዎች ደቀ መዝሙር ሆኖ ጌታን ስለ መከተል የሰጡትን ምላሽና ጌታ የሚላቸውን ደግሞ እንመልከት። እነርሱም በመንገድ ሲሄዱ አንድ ሰው ጌታ ሆይ ወደምትሄድበት ሁሉ እከተልሃለሁ አለው። ይህ ሰው ይህንን ጥያቄ የሚያቀርበው ከማን ነው? ከራሱ ነው የሚያመጣው። ኢየሱስም ለቀበሮች ጉድጓድ፣ ለሰማይ ወፎች መሳፈሪያ ያላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለው። በሌላ አባባል ይሄ ሰው ጌታን ሊከተል የፈለገበትን ምክንያት ጌታ ልቡን አውቋል እና መጠለያ የለኝም፣ ማረፊያ የለኝም፣ አንተ የምትፈልገው አይነት ነው የሚለው። አያችሁት? ግን ጌታን ሊከተል ፈልጓል። ሲከተለው አይታይም። ሌላውንም ምን አለው? ተከተለኝ አለው። እርሱ ግን ጌታ ሆይ አስቀድሜ ልሄድና አባቴን እቀብር ዘንድ ፍቀድልኝ አለው። ይሄኛው ደግሞ ብዙ ጊዜ ይሄ ክፍል በጣም ሚስአንደርስቱድ ይደረጋል አይደለም? እና አባቴን ልቅበር የሚለው በብዙ መንገድ ሊታይ ይችላል። በአብዛኛው ተርጓሚዎች የሚሉት ምንድን ነው? ይሄ ሰው መጀመሪያ ቤተሰቦች አርጅተዋል፣ እነሱ ላጠናቅና ጨርሼ ወደ መቃብር የሚገባውን መቃብር ከትቼ ካጠናቀቅኩ በኋላ ልከተልህ ማለቱ ነው ነው የሚሉት። ያልተስተካከለ ነገር አለኝ በቤተሰቦች መካከል ነው የሚለው። ኢየሱስም ሙታናቸው እንዲቀብሩ ሙታንን ተዋቸው፣ አንተስ ሄደህ የእግዚአብሔር መንግሥት ስበክ አለው። ደግሞም ሌላው ጌታ ሆይ እከተልሃለሁ አለው። ነገር ግን አስቀድሜ ከቤተሰቦቼ እንድሰናበት ፍቀድልኝ፣ መልክን በመልክ አድርጌ እንድመጣ ፍቀድልኝ። ኢየሱስ ግን ምን አለው? ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግሥት የተገባው አይደለም አለው። ስለዚህ እነዚህ በሙሉ ምን ያሳዩናል? ባለጠጋው አለ፣ አያችሁት? እንደገና ደግሞ ጌታ ወደምትሄድበት ሁሉ እከተልሃለሁ የሚለው አለ፣ ቤተሰቦቼን ቀብሬ ልምጣ የሚለው አለ፣ ተሰናብቼ ልምጣ የሚለው አለ። እነዚህ ሁሉ ምን ያሳዩቸዋል? በጣም ብዙ ሰዎች ጌታን መከተልም ቢፈልጉም እንኳን ዋጋ የሚያስከፍለውን የደቀ መዝሙርን ሕይወት ለመኖር ምላሽ ለመስጠት አንዳቸውም እንደማይፈልጉ ነው አንዳንዶቹ የምናያቸው። የመጀመሪያው በራሱ ፈቃድ ለመኖር የወደደ ነው። ሁለተኛው ቤተሰቡን በመልክ ካደረገ በኋላ ጌታን መከተል የፈለገ ነው። ሶስተኛው ከቤተሰቦቹ ከተሰናበተ በኋላ ሊከተለው ነው የወደደው። ከዚህ የምንማረው ትልቅ ትምህርት ጌታ ኢየሱስ በመለኮት ስልጣን የሚናገረው እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆንኩ እንግዲህ እግዚአብሔር መንግሥት ወደ እናንተ ደርሳለች እንዳለ ኢየሱስ ክርስቶስ ሲናገር በመለኮት ስልጣን ነው የሚናገረው። ማቴዎስ ከመቀረጫው ቦታ ላይ ብድግ ብሎ ተከተለው። ጴጥሮስ፣ ዮሐንስ ከአባታቸው ጋር አሳ ከሚያጠምዱበት ቦታ መረቡንና አባታቸውን ከባለሙያተኛ ጋር ጥለው እንዳለ ተከተሉት። እነዚህ ደቀ መዛሙርት ምንድን ነው እንዲታዘዙት ጌታን ያረጋቸው? ካዥዋል የሆነ ግብዣ አይደለም ይሄ። ኢየሱስ ሲናገር የእግዚአብሔር ልጅ ነው፣ ፍጹም አምላክ ፍጹም ጌታ ነው። ይሄ የመለኮት ስልጣን ያለው ግብዣ ተከተለኝ የሚለውን ቃል ሰዎች የሚመልሱበት አመላለስ ከትዳር ከቤተሰብ ከኑሮ ጋር ምንም ተመዛዝኖ ቦታ የሚሰጠው አይደለም። ከከፍተኛው ባለስልጣን ከሰማይና ምድር ጌታ የመጣ ግብዣ ነው። እግዚአብሔር ስም የተባረከ ይሁን። ደቀ መዝሙር የሚሆን ሰው ሁልጊዜ በቃ ዛሬ ዛችሁ እንድትሄዱ እንፈልገው። ደቀ መዝሙር የሚሆን ሰው ለመለኮታዊ ግብዣ ለመለኮታዊ ጥሪ ምላሽ የሰጠሰው ነው። የእሽታ ምላሽ የሰጠሰው ነው። ተክርስቲያን ላስተማረችው ለተማረው ነገር አይደለም፣ ለመለኮታዊ ጥሪ ምላሽ የሰጠሰው ነው። ደቀመዝሙር ለመለኮታዊ ጥሪ ለጌቶቹ ጌታ ለነገስታቱ ንጉስ ለእግዚአብሔር ልጅ ለኢየሱስ ክርስቶስ ምላሽ የሰጠሰው ነው። ጌታ ኢየሱስ በመድር ሳለ ሰዎች የማይረዱ እንደ ልብ ብላችሁ ተመልከቱ። ማቴዎስ ታክስ ኮሌክት ከመያደርግበት ወንበር ላይ ብድግ ብሎ ተነስተው ባንድ ጊዜ እንዴት ነው የሚከተለው? እሺ እንዴት ነው እሱ ዮሐንስ ጴጥሮስ ቤተሰቦቻቸውን ከሚሰሩበት ከመያቸው ላይ ብድግ ብሎ ተከትለው የሚከተሉት? እነዚህ ሁሉ እያንዳንዳቸው ከተከተሉት በኋላ አንድም ቀን ወደ ኋላ ወደ ነበሩበት ሁኔታ ሲመለሱ አንዳይም። ይሄንን ሊያደርጉ የቻሉት የጌታ የኢየሱስን ጥሪ ካዥዋል የሆነ ቀላል ጥሪ አድርገው አይደለም ያዩት። እግዚአብሔር የተመሰገነ ይሁን። ብዙ ጊዜ እኛም በህይወታችን የምንታዘዛቸውን የሰዎች አይነት ስልጣናቸውን፣ ክብራቸውን፣ ደረጃቸውን፣ አለቅነታቸውን እያየን ነው የመታዘዝ አይነታችን። ዋጋ የሚያስከፍለንም ቢሆን ሰዎች ምን ይሉኛል የሚባልም ቢሆን ላከበር ነው ሰው የምንታዘዘው። መታዘዝ የሰውየውን ስልጣን ነው የምንመለከተው የምንገነዘበው። ደቀ መዝሙር መሆን የምንፈልግ ከሆነን በእኛ ህይወት ላይ ስልጣን ላለው ጌታ የምንሰጠው ምላሽ ነው የደቀ መዝሙርነት ህይወት። እኔ ስላስተማርኳችሁ እቺ ቤተክርስቲያን ስላስተማረች ለዚህ ቤተክርስቲያን ሳይሆን ለጌታ ለኢየሱስ ክርስቶስ ለጌቶቹ ጌታ ነው ምላሽ የምንሰጠው። እግዚአብሔር ስም የተባረከ ይሁን። ጌታ ይመስገን። ጌታ ኢየሱስ ክርስቶስ ስልጣን በሰው ህይወት ላይ ያለው መብት ያለው ጣልቃ ገብ ሆኖ በሰዎች ህይወት ውስጥ የፈለገውን የማዘዝ መብት አለው። ክብር ለእግዚአብሔር ይሁን። አንዲት ልጅ አንድ ጊዜ ቤተሰቦቿ ጌታን ከተቀበለች በኋላ በቃ በጣም ለጌታ ተሰጥታ ስትኖር እናትየው 3 ልጆች አሏቸው። እቺ መጀመሪያ ልጃቸው ነች። ያላባት ነው ልጆቻቸውን ያሳደጉት። ልጃቸውን እንደፈለጉ ማዘዝ እንዳልቻሉ አዩ። ልጅቱ በቃ ከእናቷ በላይ ለጌታ የሰጠችው ቦታ እናትየውን ኦቶሪቲ እንዳሳጣቸው አዩ። እና ከናካቴው ልጅቱ ታሰረች በእምነት ምክንያት። ከዛ አንድ ቀን ምን አሉ? እኔ ባንቺ ላይ ስልጣን የለኝም የኔ እንዳሉንሽ ገብቶኛል አሉ። ራሷን የሰጠችበትን መስጠት አይተው ነው ይሄን ያሉት እንጂ እሷን የጠራትን ጌታ አውቀው እንደሱ አይተው አይደለም። ደቀ መዝሙር የሚኖረው ኑሮ በህይወቱ ላይ ማን ባለ ስልጣን እንደሆነ ኑሮው ያሳያል። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። ባለስልጣኑ ማን እንደሆነ በህይወቱ ያሳያል። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ሲናገር ሲያስተምር እንዲሁም አጋንንትን ሲያስወጣ በስልጣን ነው የሚሰራ። ደቀ መዝሙር የሚሆን ለዚህ ባለስልጣን ምላሽ የሰጠ ብቻ ነው። ከአባትና ከእናት ከቤተሰቦች ተማክሮ የሚደረግ ውሳኔ አይደለም ደቀ መዝሙር ይሁን። እስኪ ከሚስቴ ጋር ተመካከሬ ተስማምቼ የምንለው ቤት ስንገዛልን እናረግ እንችላለን፣ መኪና ስንገዛልን እናረግ እንችላለን። ጌታን ለመከተል ግን ሚስት አናማክርም፣ ባል አናማክርም። ላፋታችሁ አይደለም ወገኖቼ። እና ዘመድ አናማክርም፣ ማንንም አናማክርም። የሰር ብለን የምንሄደው ኢየሱስ ክርስቶስን ነው። ክብር ለእግዚአብሔር ይሁን። ደስ አይልም? እግዚአብሔር የተመሰገነ ይሁን። ይሄንን ነገር ደቀ መዝሙር በልቡ ካላወቀ ይሄን ነገር በልቡ ካላወቀ አንድ ሰው የጌታ ደቀ መዝሙር ነኝ ማለት የሚያስችለውን መረዳት በውስጡ ካልያዘ የደቀ መዝሙር ህይወት መኖር አይችልም። እደግምላችኋለሁ፣ ደቀ መዝሙርነት በስልጠናና በትምህርት የሚሆን ነገር አይደለም። ለእግዚአብሔር ልጅ ለኢየሱስ ክርስቶስ ለመለኮት ጥሪ ምላሽ በመስጠት የሚኖር ህይወት ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። የደቀ መዝሙር ህይወት የሚጀመረው ለመለኮት ስልጣን ምላሽ በመስጠት እንጂ በሰው ፈቃድ አይጀመርም። ክብር ለእግዚአብሔር ይሁን። እና ይሄ ጥሪ ነው፣ ደቀ መዝሙርነት ጥሪ ነው። ስልጣና አይደለም፣ ትምርት አይደለም። የደቀ መዝሙር ትምርት ተመረ ያለው ይላሉ ሰዎች፣ ግን የደቀ መዝሙር ህይወት ሲኖር አይታይም። ደቀ መዝሙርነት ለመለኮት ስልጣን ጥሪ የመስጠት ጉዳይ ነው። እግዚአብሔር እኔ የሱ ደቀ መዝሙር የሱ ተከታይ ሆኜ የጌታ ኢየሱስ ክርስቶስ ፈቃድ በህይወቴ ጥሪው ገብቶኛል የሚል ሰው የሚኖረው ነው። ሲመቸው ጌታን የተከተለ ሳይመቸው ጌታን ይተዋል። ይሲ ለጌታ ግን የመታዘዝ ምላሽ ግን የሰጠ ሰው በመከራም በችግርም ጊዜ ሁሉ ከጌታ ጋር ይሆናል። ጌታ ኢየሱስ ደቀ መዛሙርት እንዲሆኑ የጠራቸውን የሰዎችን አይነት እስኪ እንመልከተው። አሳ አጥማጆችን ጠርቷል። ቀራጩን ማቴዎስን ጠርቷል። ሴቶች ነበሩ በሉቃስ ምዕራፍ 1 ከቁጥር 1 እስከ 13 ላይ፣ ማርቆስ 15 40 ላይ ተጠቅሰዋል። ቀነናዊው ስምዖን ተጠቅሷል። እነዚህ ሁሉ የተለያየ ባክግራውንድ ያላቸው ሰዎች የጌታ ደቀ መዛሙርት ሆነው ሲታዩ እናያለን። ቀራጩና ቀናተኛውን እስኪ ተመልከቱ። እሳትና ጭድ ናቸው። ቀራጭ ማለት ቀናተኛው ለህዝቡ የሚቀና ነው። ቀራጭ ደግሞ ታክስ ኮሌክተር ነው። በሌላ አባባል ለማንቀበለው መንግስት ግብር የሚያስከፍል ሰውና ያንን መንግስት የሚቃወም አብሮ እንደመኖር ማለት ነው። ቀራጭና ቀናተኛ እሳትና ጭድ ናቸው። ሴቶችና ወንዶች ባህላዊ ገደል በመካከላቸው አለ። ሁሉንም ግን ያስተሳሰረው ማን ነው? ጌታ ነው። ክብር ለእግዚአብሔር ይሁን። ብዙ ሰዎች ወታደር ሲሆኑ የሚመራቸው መሪ ለመሪው ያላቸው ነገር ምን ይሆናል? ያስተሳስራቸዋል። ለመሪው ያላቸው ነገር ያስተሳስራቸዋል። ደቀ መዝሙርነትን በስልጠና ብቻ የሚያዩ ለሚጠራው ለእግዚአብሔር ልጅ ለኢየሱስ ክርስቶስ የመለኮት ምላሽ መስጠት እንደሆነ በልባቸው የማያምኑና የማያስተውሉ ሰዎች በምንም አይነት ጌታን ከሚከተሉ ጋር አብሮ ለመሆን አይችሉም። ኦፒኒየኔትድ ይሆናሉ። የራሳቸው መንገድ ነው የሚከተሉት። እንደ ተመቻቸው ነው የሚኖሩት። ሰብሚሽን የለም፣ መገዛት የለም፣ የሚታዘዙት ጌታ የለም። እነዚህ ግን ደቀ መዛሙርት ግን አንድ ቀን እንዴ አንተ ቀራጭ አይደለ እንዴ አንተ ምን አይደለ እንዴ ሲባባሉ አይታይም። የሁሉንም ልብ የሳበው ማን ነው የያዘው? ሁሉንም የያዘው ማቴዎስ የተጠመደው በኢየሱስ ፍቅር ነው። እግዚአብሔር ይመስገን አይደለም። ሁሉም ለኢየሱስ ባላቸው ፍቅር የተጣጣሙና የተያዙ እንደሆኑ ነው የምናየው። አንድነታቸው ለክርስቶስ ባላቸው ፍቅርና እርሱን በመታዘዛቸው ላይ የተመሰረተ እንጂ እንዲሁ ህብረት አንድነት ሻይ በመጠጣት በቡና በምን እንደዚህ ፌሎሺፕ እናርግ ተብሎ የተፈጠረ ሶሻል ዳይናሚክስ አይደለም። መያያዣቸው ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። በምድር ላይም እናያለን ሰዎች በአንድ ዓላማ ለዛ ዓላማ ሲማረኩ ለጥፋትም ይሁን ለመልካም ነገር ያንን ዓላማ ኢምቦዲ ያደረገው አይዲዮሎጂ ይሁን ግለሰብ ይሁን በዛ ነው የሚያዙት። ይሄ ደግሞ ከሁሉ የበለጠ ነው። ኢየሱስ ክርስቶስን የእግዚአብሔር ልጅ የሚወዱበት እሱ ማን እንደሆነ ለነሱ በሚረዱበት በዛ ነው እነዚህ ደቀ መዛሙርት የተያዙት። ጌታ ሲጠራቸው እርሱ ለመታዘዝ የወሰዱት እርምጃ ከነበሩበት ከቀድሞ ህይወትና ኑሯቸውና አቋማቸው ፈጽሞ የለያቸው ተከታዮች ነበሩ። ፈጽሞ የለያቸው። እግዚአብሔር የተመሰገነ ይሁን። እና ይሄንን በጣም አርገን ልብ ማለት አንዳቸውም ጌታን መከተል በጀመሩ ጊዜ ከቀድሞ ህይወታቸው ጋር በተያያዘ መንገድ የመጣ ግጭትም ሆነ ጠብ ሲኖራቸው በወንጌል ውስጥ አይታይም። ደቀ መዝሙርነት ስልጠና በሆነ መልክ ይህንን ሊያስገኝ ፈጽሞ አይችልም። በስልጠና የሚሆን ደቀ መዝሙርነት እንዲያለ ነገር አያመጣም። ለውስልትና ሃይማኖት ምክንያት ነው የሚሆነው። ለጌታ ለኢየሱስ ግን ሁነተኛ መገዛት ግን ያለበት ለጥሪ ለመለኮት ምሪ ግን ምላሽ በመስጠት የተመሰረተ ደቀ መዝሙርነት ይሁት ግን ትልቅ ነገር ነው። እግዚአብሔር የተመሰገነ ይሁን። ኢየሱስ ምክንያት ከሆነ እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ጥያቄ ያላችሁ በዚህ ላይ የመለኮት ጥሪ ይሄንን እኛ እንዴት እናቃለን? ወደ ራሳችን ተግባራዊ እናድርገው። አሁን እነሱ በአካል ኢየሱስ ሲጠራቸው ነው ያዩት አይደለም? ጌታ ኢየሱስን ያዩታል እና ተከተለኝ ሲላቸው ያሉ። እኛ እንዴት ነው የምናየው? የእግዚአብሔርን ቃል ስትማሩ በነፍሳችሁ ምስክርነት ይኖራችኋል። እግዚአብሔር ከናንተ የሚፈልገው ነገር በሕያው ቃሉ በቅዱስ መንፈሱ መረዳትንና ማስተዋልን ይሰጣቸዋል። እግዚአብሔር ዛሬም በቃሉ ይናገራል። እግዚአብሔር የተመሰገነ ይሁን። እኔ ለአገልግሎት ጌታ እንደጠራኝ 100% እርግጠኛ ነበርኩ። 100% ገና ድሮ ጌታን እንደተቀበልኩ አካባቢ ለምን ይታወቃቸዋል? እግዚአብሔር በሚገባችሁ ሁኔታ ህይወታችሁን የክርስቶስ ደቀ መዝሙር ሆናችሁ እንድትኖሩ ጌታ እንደጠራ። ኢየሱስ ክርስቶስ እነዛን ያልተማሩትን አሳጥማጆች ዕውቀትም ምንም ነገር የሌላቸው ተከታዮቹ ሲያደርግ በራሱ ተማምኖ የጠራ ጌታ ነው። እግዚአብሔር ይመስገን። ዛሬ እዚህ ቦታ ያላችሁ ወንገኖቼ ታናሽነታችሁን አትመልከቱ። የምትከተሉት ጌታ ነው። ጌታን በመከተል የምትኖሩትን ህይወት የከበረም ያረከው። የእግዚአብሔር ስም ብሩክ ይሁን። ስለዚህ እነዚህ የጌታ ደቀ መዛሙርት ጌታ ለጠራቸው ምላሽ ምን አድርገዋል? ምላሽ ሰጥተዋል። እና በዛ ዓላማ ነው። ተራ ወታደር ቢሆን 50 አለቃ ቢሆን 10 አለቃ ቢሆን በሰው ስርዓት እንኳን سنመለከት ሁሉም ለሀገሩ ዋጋ ከፍሎ ሲዋጋ ሁሉም ለዛ አንድ ዓላማ ስለሆነ ወታደሩን ገነጣጥሎ ለየብቻው ማየት እስከማይቻል ነው። ሰራዊታችን፣ ወታደሮቻችን፣ ጀግኖቻችን ነው ምንለው። እነዚህ የጌታ ደቀ መዛሙርት በሁለመናቸው ራሳቸው ለጌታ የሰጡት ጌታ ለጠራቸው ጥሪ ምላሽ በመስጠት ነው። እግዚአብሔር የተመሰገነ ይሁን። እነዚህ መግቢያ ትምህርቶች ናቸው። ዋናው ትምህርቱ እንዳልኳችሁ ደግመላችኋለሁ፣ በቤተ ክርስቲያን ውስጥ የደቀ መዝሙርነትን ህይወት በመኖር ጌታን የእግዚአብሔርን ዓላማ በሕይወታችን ለመፈጸም ያስችለን ነገር እንድናይ ነው ትምህርቱ ትልቁ ሚስጥሩ። ግን መሰረቱን ግን ማየት አለብን። ስለዚህ በሕይወታችን ይሄ ተግባራዊ የሚሆነው እግዚአብሔር ሲናገረን ማወቅ አለብን። በአሁኑ ጊዜ እንደዚህ ያለ አይነት ነገር እግዚአብሔር የሚናገራችሁ ነገር ወደናንተ እንዳይመጣ እንቅፋት የሆነ ነገር ማስወገድ ያለብን ነገር አለ። በአብዛኛው ክርስቲያኖች የለመዱት ለግል ህይወታቸው ለለት ለት ህይወታቸው የሚያጽናናቸውን ነገር እንጂ የእግዚአብሔርን ዓላማና ፈቃድ በህይወታቸው ለማወቅ መማር እንዳለባቸው ወይም ቤተክርስቲያን ሲመጡ ከኛ ህይወት የወጣውን የእግዚአብሔርን ሐሳብ የሚፈልግ ልብን መጠበቅ አለባቸው። እግዚአብሔር እንዲናገራቸው ግልጽ ነው የምናገረው ወገኖቼ። ከኛ ፍላጎት ከኛ ኑሮ ሁኔታ የወጣውን ነገር እግዚአብሔርን ዓላማ ለማወቅ መፈለጋለብን እግዚአብሔር እንዲናገረን ከፈለግን። ስለዚህ ደቀ መዝሙር ህይወትን ለመኖር የሚፈልጉ ሰዎች የእግዚአብሔር ሐሳብ እግዚአብሔር ሆይ በእኔ ህይወት ያለህ ዓላማ ምንድነው? ምክርህን ሰማያዊ ፈቃድህንና ሐሳብህን ግለጥልኝ የሚል ጸሎትን መለማመድ አለባቸው። እግዚአብሔር ምስጢሩን ሰማያዊ ፈቃዱን እንዲገልጥላቸው መጸለይ ያለባቸው። እግዚአብሔር ለተቸገርኩት ለታመምኩት ለጎደለኝ ይህን ስጠኝ ይህን አድርግልኝ በማለት አይደለም። እግዚአብሔር ሆይ እኔን የፈጠርክበት ያዳንክበትን ዓላማ እንድትፈጽም እፈልጋለሁ ማለት አለብን። ከኛ ማለፍ አለበት። እንዲህ ያለ ጥማት እንዲህ ያለ ረሃብ ሊኖረን ይገባል። አሁን ይህን ስንል የኛ ነገር ሊቀር ነው ወይም ምን ልንኖርችን ይሆናል አላውቅም። ግን ጥያቄ ልጠይቃችሁ። እግዚአብሔር ቆም ብለን እናስብ። እንግዲህ ደቀ መዝሙር ህይወት ለመኖር ከፈለግን በጣም ሲሪየስ ነገር ነው የምንማረው ወደፊት። እግዚአብሔር በእናንተ ህይወት ያለውን ዓላማ ብታውቁ ሌላ ሁለተኛ ለእናንተ የሚሆን ዓላማ ምን ከዛ ጋር ትደምራላችሁ? እስኪ ልጠይቃችሁ። ምንም የለም።
እግዚአብሔር እናንተን የፈጠረበት ሰማያዊ ዓላማ እኔን የፈጠረበት ሰማያዊ ዓላማ ይሄንን ብናቅ ለዛ ብንኖር ሌላው ሁሉ እንደ ጋሪ እንደ ባቡር ፍርጎ ይከተለናል። እግዚአብሔር ይመስገን ሌላው ሁሉ ይከተለናል። ስለዚህ መጣማት ያለብን የእግዚአብሔርን ዓላማ ነው። ዛሬ ብዙ ክርስቲያኖች ይሄንን እየተተወ የመጣ ነገር ስለሆነ ለደቀ መዝሙር ህይወት የማይመች አስተሳሰብ ስላለ እሱን መጣል አለብን። እግዚአብሔር ሆይ በኔ ህይወት ልትፈጽም ያለው ዓላማ ምንድነው? በሰማይ ያለችው ፈቃድ በምድር ትሁን ይላል እንጸልያለን። ለዚች ከሰማይ ለምትመጣው ፈቃዱ ግን የተመቸ ነገር የለንምኛ እንላውን ጸሎቱን። ስለዚህ እግዚአብሔር ሆይ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ ይላልን የምንጸልየው ጸሎት ውስጥ በሰማይ ፈቃድህ እንደሆነች እንዲሁ በምድር ትሁን። የትጋ ነው የምትሆነው? የትጋ ነው ዛ ዋይት ሃውስ ነው የምትሆነው? ኮንግረስ ነው የምትሆነው? የትሁን እቺ እግዚአብሔር ፈቃድ ስትሆን የትሁን? እንግዲህ የእግዚአብሔር ፈቃድ ትሁን ማለት ምን ማለት እንደሆነ ገብቶናል። የት ነው የምትሆነው? ድርጊት ነው የምትሰራው። ፈቃድ ትሁን ማለት መፈክር አይደለም። ትሁን ካለን የት ነው የምትሆነው? እኛ ጋ ነው። እኔ ጋ ካልሆነች የት ትሆናለች? በሰማይ ያለችው ፈቃድ ትሁን ማለት ምን ማለት ነው? በሰማይ ያለችው ፈቃድ ትሁን ማለት አንተ የምትፈቅደው ነገር ይሁን በዚህ በምድር ላይ። እኔ ፈቃደኛ ነኝ በእኔ ሕይወቴ እናድርግ ማለት ነው። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ይመስገን። ስለዚህ ይሄንን ማግኘት ማለት ይሄን መፈለግ ማለት የደቀ መዝሙር ሕይወት ይሄ ነው። ደቀ መዝሙር ጌታውን ሲከተል ለተሰጣቸው ጥሪ ሲከተሉ ከዛ በኋላ ምንድነው አሁን ለመሆኑ የምትሄዱበት ዓላማ ምንድነው ብትሏቸው አጀንዳው ተነግሯቸው ፕላኑ ተነግሯቸው አይደለም የሚከተሉት። የሚከተሉት አይዲዮሎጂ አይደለም። ማንንም የሚከተሉት ኢየሱስን ነው። ለሱ ነው ፈቃዳቸውን ያስገዙት። ይሄንን በስፋት እናየዋለን። ለዚህ ኢየሱስ ክርስቶስ ለሚባል መልካም ጌታ ለሱ ነው የተገዙት። እግዚአብሔር የተመሰገነ ይሁን። በአይዲዮሎጂ ቢሆን ብዙ ጊዜ አይዲዮሎጂ ያስተማሩን ሰዎች ፍልስፍናም ቢሆን በሐሳባቸው የማንስማማበት ዲፍረንት ኦፒኒየን የሚኖረን ነገር ይኖራል። በእንደዛ ያለ አይነት ሁኔታ ሰዎች ሊኖሩ ይችላሉ። የደቀ መዝሙር ህይወት ግን እንደዛ መኖር አይቻልም። በኦፒኒየን አይኖርም የደቀ መዝሙር ህይወት። በሰሬንደር ነው፣ በመገዛት ነው፣ በመሰጠት ነው፣ በመሸነፍ ነው። እግዚአብሔር ይመስገን። ፕሊዝ በጌታ ስም አደራላችኋለሁ። ለዚህ ቤተ ክርስቲያን እንድትሸነፉ አይደለም፣ እኔ ለማስተምረው ትምህርት እንድትሸነፉ አይደለም፣ ለጌታ እንድትሸነፉ ነው የምትማሩት። ይሄን ደግሞ እናንተ ናችሁ ውስጣችሁ የምታውቁት። የምትሸነፉለትን ጌታ ካላወቃችሁ ልትሸነፉም አትችሉም። ስለዚህ ደቀ መዝሙርነት በጥሪ ነው። ጥሪው በስልጣን ነው ወደኛ የሚመጣው። ይሄን ጥሪ ዛሬ ያለን ክርስቲያኖች የምናቀው ደቀ መዛሙርት ጌታን በአካል ያይተውታል። እኛ ገና እያየነው አይደለም ይጠራን። በውስጣችን ይታወቀናል። እግዚአብሔር ከኛ የሚፈልገው ይታወቀናል። የእግዚአብሔር መንፈስ ኢየሱስ ከምድር ከሄደ በኋላ የላከው ሕያው የሆነው የእግዚአብሔር መንፈስ በዚህ ምድር ላይ አለ። ወደ እውነት ሁሉ ሊመራን በሕያው ቃሉ የመከረን የጌታ ደቀ መዛሙርት ሊያደርገን ወደኛ ሁልጊዜ በአስተማሪነት በመካሪነት በገሳጭነት እውነትን በመግለጥ የሚሰራ የእግዚአብሔር መንፈስ አለ። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። በአሁን ዘመን ብዙ ክርስቲያኖች ክርስትናን የሚፈልጉት እግዚአብሔር ተናገረኝ፣ እግዚአብሔር እንደዚህ ያለኝ የሚለው ነገር ኦልሞስት ቤተ ክርስቲያንን በጣም በጣም ለቅዠታም መናፍስት ያጋለጣት ነገር ነው። ደቀ መዝሙርነት ሳይኖር እግዚአብሔር ተናገረኝ ውሸት ነው። ደቀ መዝሙርነት ሳይኖር ውሸት ነው። ኢየሱስ ክርስቶስ የሞተው ለእኛ ኢንፎርሜሽን የሚያቀብለን መንፈስ እንዲኖረን አይደለም፣ ደቀ መዝሙር እንድንኖር ነው። ክብር ለእግዚአብሔር ይሁን። በጣም ብዙ ሰዎች እግዚአብሔር ተናገረኝ እያሉ የሚዘላብዱት ነገር አለ። ግን የደቀ መዝሙርነት ህይወትና ሽታ የላቸው። ስለዚህ እግዚአብሔር ደቀ መዝሙር ሆነን እንድንኖር ጌታ ይፈልጋል። ደቀ መዝሙርነት በምንም አይነት በክርስትናው ህነት ውስጥ እንደነገርኳችሁ ደቀ መዛሙርቱ ላይ ሰጠውን ትኩረት ቃሉ ተደጋግሞ በአዲስ ኪዳን ውስጥ የተጻፈበትን ሚስጥር ማየት አለብን። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ደቀ መዝሙር ከሚኖሩት መሰረታዊ ነገሮች መካከል ጌታ ለሰጠው ጥሪ ደቀ መዝሙር ምላሽ ከሰጠ በኋላ ለመለኮት ስልጣን ነው ምላሽ የሚሰጠው። ለትምህርት አይደለም፣ ለኦፒኒየን አይደለም። እግዚአብሔር ይመስገን። ድሮ ክርስቲያኖች ምን ዘምረው መዝሙር አለ። ጌታን سنከተል ሁሌም አዘምረው መዝሙር አለ። ከተተል ትምህርት سنማር የጌታን መንገድ እከተላለሁ። አያችሁት? የጌታን መንገድ እከተላለሁ። ወደ ኋላ ምን አላረግም፣ አልመለስም። ዓለም ከኋላ ምን ከፊቴ፣ መስቀል ከፊቴ። የጌታን መንገድ የደቀ መዝሙር መዝሙር ነው ይሄ። በነገራችን ላይ ይሄ ደቀ መዝሙር መዝሙር ነው። ዛሬ ብዙ ሰዎች ቤተክርስቲያን ምንም ነገር ለጌታ ራሳቸውን ሰሬንደር ሳያረጉ ክርስቲያን ነኝ ብለው አስዩም አርገው ይኖራሉ። ውሸት ነው ይሄ፣ ሊሆን አይችልም። መከተል ሳይኖር የደቀ መዝሙርነት ህይወት አለ ማለት አይቻልም። የጌታን መንገድ እስኪ በአይነ ህሊናችሁ የጌታን መንገድ እከተላለሁ በሉ እስኪ ምን ይስማችሁ? የጌታን መንገድ ድሮ ይሄንን سنል ጠባብ በሆነ ዘመን ውስጥ ነው፣ ስደት በነበረበት ጊዜ ነው፣ ክርስቲያኖች በጣም በሚጠሉበት ጊዜ ነው፣ ጸረ ማርያሞች በሚባሉ በዚህ ዘመን ነው ይሄን ምን ዘምረው የጌታን መንገድ እከተላለሁ። በጣም ይታወቀናል። ዛሬ እንደ ዛሬ በመዝሙርም በምንም ማስ የሆነ የክርስቲያን ግርግር በሌለበት ጊዜ የጌታን መንገድ እከተላለሁ። ያኔ የነበሩ ክርስቲያኖች እግዚአብሔር ለኔ ተናገረኝ እንደዚህ አሜሪካ እንደወጣ እንዲያረግልኝ ጌታ እንዲያረግልሻለሁ ብሎ ይሄ ቅዠታም የሆነ ትንቢትና ራእይ አልነበረም። መስቀል ከፊቴ ነው፣ ዓለም ከኋላ ነው። ዛሬ ዓለም ከፊቴ ያረገ ራእይ ነው ያለው። ዓለምን ከፊት ያረገ መስቀሉን ከኋላ ነው። እሺ፣ እነዚህ ነገሮች ማየት አለብን። የደቀ መዝሙር ህይወት በሰማይ ያለችው የእግዚአብሔር ፈቃድ በህይወታችን እንድትሆን፣ መስቀሉ ከፊታችን እንዲሆን፣ ለመለኮት ጥሪ ስልጣን ላለው ለመለኮት ጥሪ ምላሽ ሰጥተን የምንኖረው። ውድ የጌታ ልጆች፣ ውድ ወገኖቼ፣ በጌታ ጸጋና ፍቅር ለለምናችሁ ደቀ መዝሙር የምትሆኑት እንደዚህ ላለ ጥሪ ምላሽ ስትሰጡ ነው። ተከተለኝ ሲላቸው ምላሽ ካልሰጡ በቃ ሲበጨ የመጣውን ትንላለው ብለው ቢሉ ሊሆን አይችልም። እና ጌታን ሳይከተሉ ቀርተው በቃ እኔ አንዳንድ ጊዜ ይየርኩ ትምርቱ ደስ ይለኛል ግን እሱ እንደሚለው ግን ሙሉ በሙሉ መሄድ አልችልም ብለው ቢሉ ደቀ መዝሙር መሆን አይችልም። ታምር የሚሰራበት የሚያስተምርበት የተለያየ ቦታ ብቅ ጥልቅ ሊሉ ይችላል፣ ደቀ መዝሙር መሆን አይችልም። complete surrender ሙሉ በሙሉ ራሳቸውን ሰጥተው። የእግዚአብሔር ስም የተባረከ ይሁን። ይሄ እውነተኛ ነገር ነው መነግራችሁ። ክብር ለእግዚአብሔር ይሁን። ለጌታ ለኢየሱስ ክርስቶስ ራሳችንን ሰጥተን ነው የምንሄደው። ብዙ ምናያቸው ነገሮች አሉ። የደቀ መዝሙርን ህይወት سنመለከት ጠቅለል ባለ መንገድ ላነሳቸው ምፈልጋቸው ነጥቦች አሉ። እንዲሁ አይምሯችሁን ረጠብ እንዲያረግላችሁና ወደፊት سنማራቸው እንድታዩ። ደቀ መዝሙር ተማሪ ነው። መማር ሳይኖር ደቀ መዝሙርነት የለም። ደቀ መዝሙር ተማሪ ነው። ከእግዚአብሔር ይማራል ደቀ መዝሙር። ዮሐንስ ወንጌል ምዕራፍ 6 ቁጥር 45 ላይ ሁሉ ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረ ሁሉ ወደ እኔ ይመጣል አለ ኢየሱስ። ከማን የሰማ? ከአብ የሰማ የተማረም ሁሉ ማለት እግዚአብሔር በመንፈሱ ስለ እኔ ያስረዳው ነው የሚመጣው ይላል። ቀድም እንዳልኳችሁ እነዚህ ደቀ መዛሙርት ጌታ ኢየሱስ ሲናገራቸው የሆነ ስልጣን ነው ኤክሰርሳይዝ የሚያደርገው። ተከተለኝ ሲላቸው አባታቸውን መረባቸውን የሚሰሩትን ስራ እርግፍ አርገው ተተው ላይመለሱበት ሲከተሉት ቀላል ነገር አይደለም። ነገር ግን ይሄ ሲሆን ግን የእግዚአብሔር የመለኮት እጅ አለበት። አብ ከሳበው በቀር ወደኔ የሚመጣ የለም። የማይታይ ለሰዎች የማይታይ የመለኮት ጸጋ አለ። እናንተን እኔን ዛሬም ወደ ጌታ የሚያመጣ የእግዚአብሔር ምስጢራዊ ሆነ የመለኮት ጸጋ አለ። እንዲሁ ወካ አርጋችሁ ቸርች መጣችሁ እንዳይመስላችሁ፣ የእግዚአብሔር እርዳታ አለ። የእግዚአብሔር እጅ አለ ዙሪያችን። ዮሴፍ ለባርነት በተሸጠበት ጊዜ ወገኖቼ እግዚአብሔር መላእክቶቹን ዘራው ያረጋ፣ አይዞ ዮሴፍ ራዩ የተፈጸመ ነው አላሉትም። ወንድሞቹም የወንድሞቹ ምቀኝነት ነው የሚታየው፣ ጭካኔያቸው ነው የሚታየው። ግን በዛ ሁሉ ውስጥ የማን እጅ አለ? የእግዚአብሔር እጅ አለ። ደቀ መዝሙር ይሄንን ምስጢር ማወቅ አለበት። በነገሮች ውስጥ በስውር የሚሰራውን የእግዚአብሔርን እጅ ማወቅ አለበት። ከእግዚአብሔር የሚማር ነው። እግዚአብሔር የሚያረጋው ልብ የሚል ነው። የእግዚአብሔርን ምክር የሚያስተናግድ ነው። ደቀ መዝሙር ሁሉ ከእግዚአብሔር የተማሩ ይሆናሉ። እና አንዳንድ ነገሮች ሲመጡልን እንድንማር እድል ሲሰጠን፣ እግዚአብሔር አንዳንድ ነገሮችን ወደኛ ሲያመጣ የመማር ጸጋ ሲሰጠን፣ እግዚአብሔር ምን ማድረጉ ነው? ሲያስተምረን ነው። ማን ነው መምጣት የሚፈልጋል? ጸባይ እያሳመራቸው ግቡ። እግዚአብሔር ይመስገን። ግልጽ ነው አይደለም? ሁሉ ከእግዚአብሔር የተማሩ ይሆናሉ። ውድ ወገኖቼ በአምላኬ በእግዚአብሔር ስም እለምናችኋለሁ፣ ይሄም ነግራችሁ ነገር በጣም ሲሪየስ ነው። ፕሊዝ በጌታ አስተውሉ። እግዚአብሔር በህይወታችሁ ሲሰራ በሚታይ ነገር ብቻ አትጠብቁት። አምላካችን ዙሪያችንን ነው። አምላካችን በሁኔታዎች ሁሉ ውስጥ ድብቅ በሆነ እጅ ይሰራል። እግዚአብሔር ምን ሊያስተምራችሁ ዙሪያችሁን እንዳለ፣ እግዚአብሔር ሆይ ከሰው አይን የተሰወረውን የጥበበኛውን እጅህን ድንቅ አሰራርህን ልብ የሚል ልብ ስጠኝ በሉት። ደቀ መዝሙር ከእግዚአብሔር የሚማር ስለሆነ በሁለት አይኑ በሁለት ጆሮ አይደለም ይማረው፣ ከእግዚአብሔር ይማራል። እግዚአብሔር ይመስገን። በጣም እግዚአብሔር የረዳቸው መልካም ነገር ያተረፉ ቅዱሳን ብዙ ጊዜ ሲናገሩ ብታዩ የእግዚአብሔርን እጅና የእግዚአብሔርን አቅራቦቱን የእግዚአብሔርን አመጣጡን በተለየ መንገድ የማየት ጸጋ ያላቸው ሰዎች ናቸው። ሌላው በጅምላ ነው፣ ሰው ነው የሚያየው። በቃ ሰው ላይ ያነጣጠረ ነው፣ እግዚአብሔርን ልብ የሚል አይደለም። ሰው እያየ ደቀ መዝሙር የሚሆን የለም። እግዚአብሔርን እያየ ከእግዚአብሔር እየተማረ ነው። ስለዚህ ደቀ መዝሙር ከእግዚአብሔር ነው የሚማረው። እግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ጌታ በሰዎች መካከል እያለ ልብ የማይሉት ሰዎች አሉ። ሰው ብቻ አድርገው የሚያዩት ሰዎች አሉ። ስለዚህ ይህንን እግዚአብሔር ልብ እንድንል ይርዳል። ኢሳይያስ 54:13 እንደዚሁ ይነግረናል፣ ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ። እግዚአብሔር ትምህርት ቤት ከፍቶት ሬጅስተር አድርጉ ብሎ አይደለም ያስተምረን። አሁን እግዚአብሔር ጀመረ ሊሰብክ ነው ሊያስተምር ነው አይባልም። እንዴት ነው እሱ ከእግዚአብሔር የሚማሩት? ለእግዚአብሔር ክፍት የሆነ ሴንሲቲቭ የሆነ እግዚአብሔርን ልብ የሚል ልቦና አላቸው ከእግዚአብሔር የሚማሩ ሰዎች። እግዚአብሔር ይመስገን። እግዚአብሔር ልብ የሚል እግዚአብሔር ሲናገራቸው የሚያውቁ ሲያስተምራቸው የሚያውቁ ልቦና በውስጣቸው አለ። የልጆችሽም ሰላም ብዙ ይሆናል። እግዚአብሔር አስተማራቸው ሁሉ ሰላማቸው ብዙ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር አስተማራቸው ሁሉ ሰላማቸው ይበዛል። ጌታ የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። እግዚአብሔር እስራኤላውያኖችን እንደዚህ ነው የሚላቸው፣ ይህንን ልብ እንዲሉ ነው ደጋግሞ የሚነግራቸው። ኤፌሶን ምዕራፍ 5:1-2 ላይ እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሆኑ ይላል። እንዴት ነው የምንከተለው እግዚአብሔርን? እግዚአብሔር ሲያስተምረን የምናቅ ካልሆነ መከተል አንችልም።
ስለዚህ በጌታ ጸጋና ፍቅር ይሄን በህይወታችሁ በተግባር እንድታረጉ የምታየኝልም ከራችሁ በዚህ ጉዳይ ልትጸልዩ ይገባል። ደቀ መዝሙር ይሄ ነገር እንዲገባው መጸለይ አለበት። እግዚአብሔር ሆይ ይሄንን ምስጢር ስሰማው ጣፍጦኛል፣ ስሰማው አምሮኛል፣ ስሰማው ባርኮኛል፣ እውን እንዲሆንልኝ እለምንሃለሁ ብላችሁ የጸሎት አጀንዳችሁ ውስጥ ከተቱት። ይሄንን አስተማሪ እግዚአብሔር ስታስተምረኝ የማቀበትን ጸጋ ስጠኝ እለምንሃለሁ በሉት። ይሄ በትምህርት ትምል ስለተማራችሁ አለቀ ነው ተጻፋችሁ የምትሄዱት አይደለም። አምላኬ እግዚአብሔር ስታስተምረኝ፣ አስተማሪ እግዚአብሔር ስታስተምረኝ ይታወቀኝ፣ መምህር የሆነ ስታስተምረኝ ለእስራኤል ህዝብ እንደተናገርክ በአዲስ ኪዳን ለኛም አስተማሪያችን እንደሆንክ ተነግሯል። ጌታ ሆይ ስታስተምረኝ ይታወቀኝ። ይሄንን ጸጋ ግለጥልኝ እግዚአብሔር ሆይ፣ ይሄንን ምስጢር ግለጥልኝ። እግዚአብሔርን በአስተማሪነት ያወቀ ደቀ መዝሙር እንዴት የተባረከ ነው። እግዚአብሔር ይመስገን። ትምህርታችን ሰፊ ይሆንልናል። የእግዚአብሔር ስም ብሩክ ይሁን። ደቀ መዝሙር ከጌታ ከኢየሱስ ከራሱ ይማራል። ኢየሱስ እግዚአብሔር ነው። ግን ትኩረት እንድንሰጥበት ማቴዎስ 11:19 ላይ ቀንበሬን በላያችሁ ተሸከሙ ከኔም ተማሩ። ደቀ መዝሙር በእውቀት ትምህርት ተምሮ ሰለጠነ አወቀ ተብሎ የሚባል ነገር አይደለም። ከጌታ እየተማረ ነው የሚኖረው። ከጌታ እየተማረ ነው የሚኖረው። ከኔም ተማሩ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁ መረፍት አገኛላችሁ። ስለዚህ ደቀ መዝሙር ከጌታ ይማራል። ከጌታ ከራሱ እግዚአብሔር የተመሰገነ ይሁን። መንፈስ ቅዱስ ይሄንን ጸጋ ይሰጠናል። እግዚአብሔር ይመስገን። ወንጌልን ስናነብ መጽሐፍ ብቻ አይደለም እናነበው፣ ኢየሱስ ክርስቶስን ይገልጥልናል። ኢየሱስን የበለጠ እናየዋለን። ብዙዎቻችን መጽሐፍ ቅዱስ ማንበባችንን ማስተካከል አለብን። አንድ ጊዜ አንድ ትንሽ ልጅ ሁልጊዜ ለመጽሐፍ ቅዱስ ማንበብ ምሳሌ አረጋዋለሁ። ሄንሪ የሚባል በዊንተር ታይም በረዶ በጣም ወርዶ እናትየው ቸርች ይዛ ልጆቿም ሄድ አልቻለችም እና በዛ ምክንያት ቤት ነበሩ እና ሄንሪ ሰንዴ ስኩል ቀርቶበት እናትየው ትንሽ ልጇን እየረዳች እያለች የሄንሪ ድምፁ ይጠፋባታል። ልጆች ዝም ሲሉ ያው ጥፋት እየሰሩ ነው ተብሎ ነው የሚጠረጠሩት። ስለዚህ ሄንሪ ሲጠፋባት ሄንሪ ያለ ትጠራለች። ዝም ሄንሪ ትጮሃለች። ከዛ በኋላ ዌር አር ዩ ያለች ስትጠራ አንድ ቦታ ምን እያረክ ነው ትሏለች። ኢየሱስ ክርስቶስ አልዓዛርን ሲያስነሳው እያየሁ ነው አላት። ኢየሱስ ክርስቶስ አልዓዛርን ሲያስነሳው እያየሁ ነው አላት። ምን ራ እያየ ነው? ምን እያረገ ነው? እያነበበ ነው። እንዴት ነው የሚያነበው? እንዴት ነው የሚያነበው? እዛ ታሪኩ ውስጥ ኢየሱስን ያህል። መጽሐፍ ቅዱስን እንደዚህ እንድታነቡ እግዚአብሔር ይርዳችሁ። እግዚአብሔር ይመስገን። እኔ አሁን ይሄ የአይሰሶች የሰሩትን ነገር ማየት አልቻልኩም በፍጹም። እንዲሁ እንኳን ኢማጂን ያደረግኩት አስጨንቆኛል። ኢማጂን ያደረግኩት በጣም ከአቅሜ በላይ ሆኗል። ኢማጂን ያደረግኩት በሜዲትራኒያን ባህር ውስጥ ሰዎች ሲጣሉ በአይምሮ ባህር ውስጥ ገብቼን በቃ ተቸገርኩ። በጣም ያስጨንቃል። እንኳን አይቸው እና አንዳንዶቻችን እንደዚህ ያለ ልምድን ሊኖረን ይገባል። ስናነብ መጽሐፍ ቅዱስን ጌታ የሰራውን ታሪክ ነው የምናየው። ይሄንን ታሪክ በእኛና በታሪኩ መካከል ያለውን ገደል አጥባቢ መንፈስ ቅዱስ አለ። ድልድይ ሆኖ መንፈስ ቅዱስ ሲያስተምር በመጽሐፍ ቅዱስ እያየን እናንብብ። የአይነ ልቦና ብርሃን ስጠኝ በሉት። ጥሩ ደቀ መዝሙር የምትሆኑት ከጌታ ስትማሩ፣ ከእግዚአብሔር ስትማሩ ነው። እንዲህ ባለ መንገድ እግዚአብሔር ሲያስተምራችሁ ኮኔክትድ ከእግዚአብሔር ጋር ስትሆኑ የሰባኪ ከሌ ፓስተር ከሌ ቸርች ከሊት እንደዚህ አይነት አይደለም። ከእግዚአብሔር የተማሩ ናቸው። እስራኤላውያኖች ብዙ መምህራን፣ ብዙ ነቢያት፣ ብዙ ካህናት አሏቸው፣ ብዙ መሪዎች። ልጆችሽ ሁሉ ከእግዚአብሔር የተማሩ ናቸው። እግዚአብሔር ያስተማረው ግን ዲፈረንት ነው። የልጆችሽም ሰላም ብዙ ይሆናል ይላል። ከኔ ተማሩ ኢየሱስ ክርስቶስ። የእግዚአብሔር ስም የተባረከ ይሁን። ደቀ መዛሙርት ከጌታ ሲማሩ ምንድን ነው የሚማሩት? ኤፌሶ ምዕራፍ 4 ቁጥር 20 እና 21 5 ደቂቃ አለኝ፣ ሰዓቴን እየጠበቅኩ ነው። ኤፌሶን ምዕራፍ 4 ቁጥር 20 ያን እናንተ ግን ክርስቶስን እንደዚህ አልተማራችሁም። አያችሁት? ማን ነው የሚማሩት? ኢየሱስን ነው የሚማሩት። ስለ ኢየሱስ አይደለም፣ ኢየሱስን ይማሩታል። እግዚአብሔር ይመስገን። ድንቅ ነገር፣ አስገራሚ ነገር ነው። በርግጥ ሰምታችሁታልና እውነትን በኢየሱስ እንዳለ በርሱ ተምራችኋል። እውነትን ሌላ ኢየሱስን ሌላ አይደለም ኢየሱስን ይማሩታል። እውነተኛ ደቀ መዛሙርት። እግዚአብሔር የተመሰገነ ይሁን። ለምን እንደ ሁሉም የሆነው ምን ማረው ትምርት እንደዚህ ያለው ነገር ምንድነው የሚያመጣ? At the end of the day ደቀ መዝሙር በጥሩ ተምሮ ከሆነ የሚያገኘው ነገር ምንድነው? ፊልጵስዩስ 2:5 ላይ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሆናል። የትምርቱ ውጤት እኛም ጋር ይሆናል፣ እግዚአብሔር ሐሳብ ይሆናል። እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። ስለዚህ ኢየሱስ ምሳሌያችን ነው፣ እሱን እንማረዋለን። ክርስቶስ ፍለጋን እንድንከተል። እግዚአብሔር የተመሰገነ ይሁን። የመጨረሻ ዛሬ ላለን ሴሽን ደቀ መዝሙር ከመንፈስ ቅዱስ ይማራል። ከእግዚአብሔር ይማራል፣ ከጌታ ከኢየሱስ ይማራል፣ ከመንፈስ ቅዱስ ይማራል። ዮሐንስ 14:26 ላይ እነዚህ ነገሮች የምታውቁት ነገር ነው፣ ግን ትኩረቱ የት ጋር እንደምሰጠው ፕሊስ እግዚአብሔር ማስተዋል ይስጣችሁ ለዚህ ትምህርት። ይሄ ምናቀው ነው ብላችሁ እንዳትሉት ፕሊስ። አበስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል። እስኪ ለጥያቄያችሁ ወደ መንፈስ ቅዱስ ስንቶቻችሁ ናችሁ የምትመለከቱት? ይህን ጥቅስ እናቀዋለን፣ ግን ስንቶቻችሁ እሺ ጌታ መንፈስ ቅዱስ ሆይ መጽሐፍ ቅዱስ ስታነቡ ስንቶቻችሁ መንፈስ ቅዱስን አስተምረኝ ትላላችሁ? ቸርች ጉባኤ ውስጥ ቁጭ ብሎ የእግዚአብሔር መንፈስ ሆይ አስተምረኝ ስንቶቻችሁ ትላላችሁ? የእግዚአብሔር መንፈስ ወደ እውነት ሁሉ የሚመራን ያስተምራችኋል። እግዚአብሔር ይመስገን። መንፈስ ቅዱስ ሲያስተምራችሁ መለማመድ አለብን። ደቀ መዝሙር ከመንፈስ ቅዱስ ይማራል። ጌታ ለደቀ መዛሙርቱ የሰጠው ነገር ነው ማነብላችሁ። ደቀ መዛሙርቱ በሰው ፊት እንኳን በቆሙበት ጊዜ ጥያቄ ሲቀርብባቸው መንፈስ ቅዱስ በዚያች ሰዓት ልትናገሩት የሚገባችሁን ያስተምራችኋል። እና ተከራካሪዎች፣ ተቃዋሚዎች ሲመጡብን ይገልጥልናል። እግዚአብሔር የተመሰገነ ይሁን። የእውነት መንፈስ በዮሐንስ 16:13 ላይ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። ወደ እውነት ሁሉ ምን ያረጋችኋል? ይመራችኋል። እግዚአብሔር የተመሰገነ ይሁን። ስለዚህ መንፈስ ቅዱስ እነዚህን ነገሮች በእኛ ህይወት ያደርግልናል። አስተማሪ ነው፣ ይመራናል። እግዚአብሔር ልብ እንድትሉ ይርዳችሁ። ይሄ እንግዲህ ትምህርት አይደለም። አስተማሪ መንፈስ ቅዱስ አለ ማለት፣ እግዚአብሔር አስተማሪ ነው ማለት፣ ከጌታ እንማራለን ማለት በታሪካችን መሆን ያለበት ስለሆነ መንፈሳዊ አዌርነስን እግዚአብሔር ይስጣችሁ። መንፈሳዊ አዌርነስ ማለት ምን ማለት ነው? የነዚህን ነገሮች እውነት ልብ እንድትሉ እግዚአብሔር ይርዳችሁ። እግዚአብሔር ይርዳን ሁላችንንም። እግዚአብሔር ሆይ ይሄን ነገር መማረው ብቻ ሳይሆን በቃ ከዚህ በኋላ ኖሚናል ክርስቲያን ሆኜ ሳይሆን መኖርን ፈልገው ደቀ መዝሙር ሆኜ እንድኖር ይሄን ነገር የሚያስተውል ይህ ነገር ልብ የሚል ልብ ስጠኝ ልንለው ይገባል። እና ወደፊት በስሞል ግሩፕ ሆነን እርስ በርሳችሁ አብረን እንወያያለን ትንወያያላችሁ መንፈስ ቅዱስ ምን አስተማረ ጌታ ምን አስተማረሽ ዝም ብሎ ፓስተር ከሌ ሲያስተምር እንደዚህ ያለኝ አይደለም መንፈስ ቅዱስ ምን አለ በዚህ ሳምንት ስትጸልይ ምን ተናገረ እነዚህ ነገሮች መለማመድ አለብን በስሞል ግሩፕ መነጋገር መቻል አለብን ግልጽ ነው ፓርትነር ይሆነን ምንም ሳምንቱ ሁሉ ይሄን ትምህርት ተመረን አለቀ ደቀቀ የሚቀጥለው ሳምንት ብንመጣ ደቀ መዝሙር ምንድነው ብለናል ደቀ መዝሙር ጋር አብሮ የሚሄደው ቃል መከተል ነው መከተል ምን አይነት ነገር ነው ዴይሊ ላይፍ ነው መከተል ነው ዳይናሚክ ላይፍ ነው የሚያሳየው እንጂ ካንዴ ቤተክርስቲያን ፕሮግራም ጋራ ያለንን አሶሲኤሽን ወይም ሪሌሽንሺፕ አይደለም የሚያሳየው ዴይሊ መከተል ነው የሚያሳየው ሶ መንፈስ ቅዱስ ሳምንቱን በሙሉ ያስተማረን ነገር የለም ስንጸልይ የሚናገረን ነገር የለም መጽሐፍ ቅዱስ እናነብ እግዚአብሔር የተናገረ ያስተማረን ነገር የለም የደቀ መዝሙር ህይወት የተማሪ ህይወት ነው ከእግዚአብሔር ይማራል ከጌታ ከኢየሱስ ይማራል ከመንፈስ ቅዱስ ይማራል አብ ወልድ መንፈስ ቅዱስ አንድ አምላክ እግዚአብሔር በሁለመናው ራሱን የሰጠን ነው ለኛ አስተማሪያችን እግዚአብሔር የተመሰገነ ይሁን እግዚአብሔር የተመሰገነ ይሁን ይሄ መግቢያ ነው ክብር ለእግዚአብሔር ይሁን በደንብ ነው የምንማረው ጌታ ይመስገን ስንቶቻችሁ ደቀ መዝሙር ሆኖ መኖር ይጣፍጣል ትላላችሁ? ክብር ለእግዚአብሔር ይሁን። የእግዚአብሔር ስም ብሩክ ይሁን። በጣም ልዩ ጸጋ ነው። ልዩ ድል ነው። ክብር ለእግዚአብሔር ይሁን። እንጸልይ። ለሁሉ እግዚአብሔር እናመሰግናለን። ጌታችን አምላካችን ደቀ መዛሙርት አድርገን ሁሉን ጥለው ለሰዎች እንዲከተሉ በስልጣን ቃል በገርማ በሞገስ የማረክ ጌታኛን ማርከን በቤተ ክርስቲያን የሚያኖረን የማረከን ያንተ ማንነት ይሁን ጌታ ሆይ ካንተ ጋራ ጌታ ሆይ በማንነት ከተማረኩት ቅዱሳን ጋራ ያለውን ህብረት የምናይበትን ጸጋ ስጠን ቀራጩና ቀናተኛውን አስማምተ ያዋሃድክ ወንዶችና ሴቶች በባህል ገደል በሚኖሩበት ህብረተሰብ ውስጥ ሁሉን አንዳርገህ ጌታ ሆይ ደቀ መዛሙርትህን መገናኛም መተሳሰሪያ ይሆንክላቸው ለዚችም ቤተ ክርስቲያን አንተ ሆነልን ሰማነው ቃል በልባችን ውስጥ ይደር በጌታ በኢየሱስ ስም አሜን